America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰላሳ አርባ ዓመት የተቀመጠ ህዝብ ነው። ከሶማሌ ጋራና ሶማሌና ወንድማማች ሆኖ የተቀመጠው ከሶማሌ ግጭት ህዝብ ጋራ መደጋጀት የመጣው ወንድሞቻችን ጋራ ልንኖር የምንችልበት ሰዎች ላይ ለምንድን ነው ይህን ያህል ችግር የተፈጠረው?
ጅጅጋ ውስጥ በንግድ ስራ ተዳዳሪ ናቸው። በወቅቱ ሁኔታ ላይ የተናገሩት ነው።
በሶማሌ ክልል 7 አብያተ ክርስቲያናት ተቃጥለዋል። ካህናት ተገድለዋል። ንብረት ተዘርፈዋል።
የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው። ጥቃቱ እንዲቆም ጥሪ ካቀረቡበት የተወሰደ ነው።
አሁን ያመራር ለውጥ ተደርጓል። የቀድሞ ፕሬዝዳንት ለአዲሱ ተመራጭ ፕሬዝዳንት አህመድ አብዲ መሐመድ ኃላፊነታቸውን አስረክበዋል። ለውጡ በሰላማዊ መንገድ ነው የተከናወነው። የቀድሞ ፕሬዝዳንት ለህዝቡ ጥቅም ሲሰሩ ቆይተዋል። አሁንም ስልጣናቸውን ያስረከቡት የህዝቡን ጥቅም ከግምት ውስጥ በማስገባት ነው።
የሶማሌ ክልል ፕሬዝዳንት አብዲ መሐመድ ኦማር ወይም አብዲ ኤሌ በአዲስ አመራር ተተኩ። ለፕሬዝዳንቱ ቅርበት የነበራቸው አቶ ከድር አብዲ እስማኤል ተሽሟል። ዝርዝሩ በለቱ አብይርስ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ሰኞ ሐምሌ 30 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አሉላ ከበደንን። ፕሮግራሙን ንጉሥ ታምሬ ይመራልናል። አብራችሁን ታመሹ ዘንድ አክብሮ ግብዣችን እናቀርባለን። በቅድሚያም የዕለቱን የዓለም ዜና እናሰማለን። መልካም ምሽት። ካለፈው ቅዳሜ አንስቶ ውጥረት ላይ በሰነበተችው የኢትዮጵያ ሶማሌ ክልል ዋና ከተማ ጅጅጋ ማምሻውን የመከላከያ ሰራዊት በመግባቱ ከተማው በመረጋጋት ላይ መሆኑን ነዋሪዎች ገለጡ። በሌላ በኩል የክልሉ ፕሬዝዳንት አብዲ መሐመድ ኦማር በይበልጥ በሚታወቁበት ስማቸው አብዲ ኤሌ በአዲስ አመራር መተካታቸውን የሶማሌ ክልል ባለስልጣናት ይፋ አድርገዋል። በጅጅጋ የተከሰተውን ግጭት ተከትሎም በድሬዳዋ ከተማ ገንደ ገራዳ በተባለው አካባቢ በትላንትና በዛሬ ሁለት በተከሰቱ ግጭቶች ቁጥራቸው 14 የሚደርሱ ዜጎች ሕይወታቸው ማለፉን ነዋሪዎች ተናግረዋል። በሌላ ተያያዥ ዜና በጅጅጋ ከተማ የተከሰተው ሁከትና ብጥብጥ በከተማዋ የሚኖሩ ዜጎችን ሰብአዊ መብት አደጋ ላይ የጣለ በመሆኑ በፍጥነት ሊቆም ይገባዋል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የኢትዮጵያ ሰብአዊ መብት ኮሚሽን ከጅጅጋው ብጥብጥና ሁከት ጋር በተያያዘም ደርሷል ያለውን የሰብአዊ መብት ጥሰት አስመልክቶ በዛሬው ዕለት ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አመልክቷል። በከተማዋ በዜጎች ደህንነትና በንብረት ላይ የደረሰው ውድመት ፈጽሞ ተቀባይነት የሌለው ነው ሲልም ኮሚሽነሩ ገልጧል። በሕዝብ ላይ የደረሰውን ሆነ በንብረት ላይ የደረሰውን ጉዳት መጠን ለጊዜው መግለጽ እንደሚያዳግተው የተናገሩት የኮሚሽኑ የኮሚኒኬሽን ጉዳዮች ዲሬክተር አቶ ደምሰው በንቲ ያያይዘውም በወንጀሉ ተጠያቂ የሆኑትን ወገኖች ማንነት ጨምሮ ተጨማሪ ምርመራና መረጃዎችን ማደራጀት ያስፈልጋል ብለዋል። በኢትዮጵያ ሰብአዊ መብት ኮሚሽን የሶማሌ ቅርንጫፍ ጽህፈት ቤት ኃላፊ ኮሚሽነር ጀማል መሐመድ በበኩላቸው በክልሉ ጅጅጋ ከተማ የተከሰተው ይህ ብጥብጥ ሱቆች ላይ ዘረፋ መፈጸሙንና ቤተ ክርስቲያናትንም ማቃጠሉን ገልጠዋል። ዜጎች ለደህንነታቸው መስጋታቸውን፣ አንዳንዶቹም ላይ ዛቻና ማስፈራሪያ እየደረሰ ነው ብለዋል። የቅርንጫፍ ጽህፈት ቤቱ ኃላፊ አክለውም ሁከትና ብጥብጡን ተከትሎ የኮሚሽኑ ቅርንጫፍ ጽህፈት ቤት ባልታወቁ ሰዎች መቃጠሉንና በጽህፈት ቤቱ ያሉ የምርመራ ሰነዶች መቃጠላቸውንም መዘረፋቸውንም አመልክተዋል። አድማጮች፣ በጅጅጋው ሁከት ላይ ያተኮረ ሰፋ ያለ ዝርዝር ዘገባ በመጽሔት ክፍለ ጊዜ እናቀርባለን። ምዕራብ ጉጂ ዞን በጉዳዳዋ ወረዳ ፍንጫዋ ከተማ በተፈጠረ ግጭት 5 ሰዎች መገደላቸው ተሰማ። የግጭቱ መነሻ በኮንትሮባንድ ንግድ በተጠረጠረ ሰው የተፈጸመ ግድያ መሆኑም ተገለጠ። በፍንጫዋ ከተማ ውጥረት መስፈኑን ነዋሪዎች ይናገራሉ። የከተማው አስተዳደር ግን የሚያሰጋ ነገር የለም ይላል። ቆየት ብሎ በመጽሔት ዝርዝር ዘገባ ይቀርብበታል።
በከፍተኛ የኢትዮጵያ መንግስት ከፍተኛ ባለስልጣናት የተመራ የልዑካን ቡድን ኤርትራ ከሚገኝ አንድ የተቃዋሚ ቡድን ጋር ለመወያየት በዛሬው ዕለት አስመራ ገብቷል። በውጭ ጉዳይ ሚኒስትር ወርቅነህ ገበየሁና በኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ የተመራው የልዑካን ቡድን ከኦነግ ክንፍ ጋር ለመወያየት ነው ተብሏል። ኤርትራ ያለው ማለዳ ላይ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳድህና በሌሎች ከፍተኛ የአገሪቱ ባለሥልጣናት አቀባበል የተደረገለት የልዑካን ቡድኑ ከግንባሩ መሪ አቶ ዳውድ ኢብሳ ጋር ተገናኝቶ ይወያያል ተብሏል። የኢትዮጵያ መንግሥት የፖለቲካ ምህዳሩን ለማስፋት ውጭ አገር የሚገኙ የፖለቲካ ፓርቲዎች ሀገር ውስጥ ገብተው በሰላማዊ መንገድ እንዲንቀሳቀሱ ባቀረበው ጥሪ መሠረት ነው ተብሏል። የልዑካን ቡድኑ አስመራ የሚገኘው
በኮንጎ ዲሞክራሲያዊ ሪፐብሊክ ካሳይ ክፍለ ግዛት በሚካሄደው ግጭት ሳቢያ እስከ 5000 የሚሆኑ ሰዎች ለህልፈት ተዳርገዋል። ግማሽ ሚሊዮን የሚሆኑ ደግሞ ከአካባቢያቸው ተፈናቅለዋል። 30000 ወደ ጎረቤት አንጎላ ተሰደዋል። የሰብአዊ መብት ተሟጋቾች በስብዕና ላይ ወንጀል ተፈጽሟል ይላሉ። በጉዳዩ ላይ አስተያየት ሰጡ ሌሎች በበኩላቸው የኮንጎ ዲሞክራሲያዊ ሪፐብሊክ ወደ ለየለት ፍጅት ልታመራ ትችላለች ሲሉም ስጋታቸውን እያስተጋቡ ነው።
በደቡብ ሱዳን ለአምስት ዓመታት ያህል የዘለቀውን የእርስ በርስ ጦርነት ለማቆም በሚደረገው ጥረት የደቡብ ሱዳን መሪዎች ትላንት ግጭቱን ለማቆም ተስማምተዋል። በእስካሁኑ ውጊያ በአስር ሺዎች የሚቆጠሩ ሰዎች አልቀዋል። አንዳንድ ተንታኞች እንደሚሉት የሰላሙ ስምምነት ሊዘልቅ የሚችለው የፖለቲካ መሪዎቹ አብረው ለመስራት የሚችሉበት ሁኔታ ለመፍጠር ከቻሉ ብቻ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ትራምፕ ደም ማፋሰስ ብጥብጥና ቀውስ መቀስቀሱን አባብሶ የቀጠለው ነፍሰ ገዳይና አምባገነን ባሉት የኢራን መንግስት ላይ ዛሬ ሰኞ ከእኩለ ሌሊት አንስቶ ተፈጻሚ የሚሆን የኢኮኖሚ ማዕቀብ እንዲጣል አዘዙ። ትራምፕ ዛሬ ዳግም መልሰው ያጸደቁት ይህ ማዕቀብ ቀደም ሲል በኒውክሌር ቅመማ ፕሮግራሙ ሳቢያ በቴህራን ላይ ተጥሎ የነበረውን ማዕቀብ እንዲነሳላት ካደረገውና ለአውሮፓውያን የዘመን አቆጣጠር በ2015 ዓ.ም ዩናይትድ ስቴትስን ጨምሮ ከስድስቱ ሀያላን አገሮች ጋር ከተደረሰው ስምምነት በተናጥል አገራቸውን ካወጡ ወይም ካስወጡ ሶስት ወራት በኋላ የመጣ ነው። በሌላ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባለፈው ቅዳሜ ለጋዜጠኞች በሰጡት መግለጫ ኢራን እንደርሳቸውም ቃል እንደ ጤነኛ ሀገር መንቀሳቀስ መጀመር አለባት ሲሉ አሳስበዋል። ዩናይትድ ስቴትስ የወሰደችው ይህ እርምጃ በኢራን አውቶሞቲቭ ፋብሪካዎች፣ የወርቅ የከሰል ማዕድንና የብረታ ብረት ማምረቻ ኢንዱስትሪዎችን ጨምሮ መጠነ ሰፊ ማዕቀብ የሚጥል መሆኑንም ፖምፔዮ አመልክተዋል። ፖምፔዮ አክለውም ይህ ኢራናውያን በገዛ መንግስታቸው ላይ ያላቸውን ቅዋሜ ብቻ የሚመለከት ነው ብለዋል። ፕሬዚዳንት ትራምፕ ይህን ጉዳይ አስመልክቶ ያላቸውን አቋም ግልጽ አድርገዋል። የኢራን ህዝብ መሪዎቹ እነማን እንዲሆኑ እንደሚፈልግም ድምፁን የማሰማት ወይም ድምፁን እንዲያሰማ እንሻለን ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን የዓለም ዜና ነበር ያሰማናችሁ።
አሁን የዕለቱ አብይ ርዕስ ከቅዳሜ ጀምሮ በውጥረት ውስጥ ወደ ሰነበተችው ሶማሌ ክልል ጅጅጋ ከተማ ማምሻውን የመከላከያ ሰራዊት በመግባቱ ከተማዋ እየተረጋጋች መሆኑን ነዋሪዎች ገልጸዋል። በሌላ በኩል የክልሉ ፕሬዚደንት አብዲ መሐመድ ኦማር ወይም አብዲ ኢሌ በአዲስ አመራር መተካታቸውን የሶማሌ ክልል ባለሥልጣናት አስታውቀዋል። በጅጅጋ የተከሰተውን ግጭት ተከትሎ በድሬዳዋ ከተማ ገንላ ገራዳ በተባለ አካባቢ ትናንትናና ዛሬ በተከሰተ ግጭት ወደ 14 የሚጠጉ ሰዎች ሕይወታቸው ማለፉ ነዋሪዎች ተናግረዋል። ጽዮን ግርማ ዝርዝር አላት።
ከቅዳሜ ጀምሮ በውጥረት ላይ የሰነበተችው የሶማሌ ክልል ጅጅጋ ከተማ ማምሻውን የመከላከያ ሰራዊት በመግባቱና ለግጭቱ መንስኤ ናቸው በሚል እየተወቀሱ የሚገኙት የኢትዮጵያ የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኡመር ወይም አብዲ ኢሌ በአዲስ አመራር በመተካታቸው ከተማው እንዲረጋጋ አድርጓታል ብለዋል ያነጋገርናቸው ሰዎች። ዛሬ መከላከያ ከተማው በመግባቱም ለሶስት ቀናት ከነበርንበት ጭንቀት ተንፈስ ብለናል ብለዋል ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ።
ሰላምተና ትንሽ ያው እኛም እንግዲህ ተሰባስበን ያው ዱላችንን ይዘን ብለን ያው ሞታችን እና ሞት ስለት ላይ ብለን ሁላችንም በየከፈራችን ዱላችን ይዘን እንጠብቅ ነበር። ዛሬ ወደ አትሊስት ወደ 10 ሰዓት ነው የተሰጣችሁት እና ያው የመከላከያ ሰራዊት ገልጽልን ያው ድጋፍን እየገለጽን ነው።
ለቀድሞ ፕሬዝዳንት አብዲ ለቅርበት ያላቸው ከድር አብዲ እስማኤል ለቪኦኤ የሶማሊኛ ዝግጅት ክፍል ይህንኑ አስታውቀዋል።
አስተደል ባባይ ወርቃ ህልኪ
አሁን ያመራር ለውጥ ተደርጓል። የቀድሞ ፕሬዝዳንት ለአዲሱ ተመራጭ ፕሬዝዳንት አህመድ አብዲ መሐመድ ኃላፊነታቸውን አስረክበዋል። ለውጡ በሰላማዊ መንገድ ነው የተከናወነው። የቀድሞ ፕሬዝዳንት ለህዝቡ ጥቅም ሲሰሩ ቆይተዋል። አሁንም ስልጣናቸውን ያስረከቡት የህዝቡን ጥቅም ከግምት ውስጥ በማስገባት ነው።
አዲሱ የሶማሌ ክልል ፕሬዝዳንት አህመድ አብዲ መሐመድ የክልሉ የገንዘብ ሚኒስተር ሆነው ያገለግሉ ናቸው። በጂጂጋ ከተማ የሚገኙ ነዋሪዎች ለአሜሪካ ድምጽ እንደተናገሩት በፕሬዝዳንቱ ደጋፊዎችና በሶማሌ ክልል ልዩ ፖሊስ አማካኝነት መከላከያ ከተማውን እስከተቆጣጠረበት ጊዜ ድረስ ከፍተኛ የሆነ ጉዳት እንደደረሰባቸው ለአሜሪካ ድምጽ ተናግረዋል። ዘረፋ፣ ድብደባ፣ ግድያ፣ ማቃጠል፣ መደፈርና የመሳሰሉት አሰቃቂ ወንጀሎች በጂጂጋ ከተማ በሚገኙ ዜጎች ላይ ተፈጽመዋል ብለዋል። በሌላ በኩል ካለፈው ሐሙስ ጀምሮ እስከ ቅዳሜ ድረስ ለሶስት ቀናት በድሬዳዋ ከተማ የሶማሌ ህዝብ ስብሰባ በሚል ስብሰባ አካሂደው እንደነበር የገለጹት የስብሰባው አስተባባሪ አቶ አህመድ ኢብራሂም በጂጂጋ ከተማ ግጭት ከመቀስቀሱ አንድ ቀን ቀደም ብሎ አርብ ዕለት ዛሬ ከስልጣን በተነሱት የክልሉ ፕሬዝዳንት አብዲ ኢሌ ትዕዛዝ ግጭት ተቀስቅሶ እንደነበር ገልጸው በመጨረሻ ግን ስብሰባው በሰላም ተጠናቋል ብለዋል።
ሰሞኑኛ ድሬዳዋ ላይ ስብሰባ ያካሂደን ነበር የክልሉ ተወላጆች ከሁሉም ማህበረሰብ አባላት የተወጣጡ ዳያስፖራን ጭምር ምሁራኖች ጭምር አንድ ላይ ስንሰባሰብ ነበረ። በዚህ ወቅት ብዙ ክልል ውስጥ ያሉትን ችግሮች በዝርዝር እየተወያየን ወደ ቀጣይ መፍትሄ ለክልሉ ችግር ለመሻት እየተሰባሰብን ባለንበት ጊዜ እሱ የእሱን ጦር በመጠቀም እዛ አካባቢ ብዙ ችግሮች ተፈጥሯል። ስብሰባው ለማደናቀፍ ብዙ ጥረት አድርጓል። ልዩ ፖሊስ በሚባለው ኃይል ሁሉ ተከበል ነበረ። መከላከያ ሰራዊት ደራሽነት ስብሰባችን ቀጥሎ መጨረሻ ላይ አልቋል። የአቋም መግለጫም ወጥቷል። አሁን ይህ ስብሰባ መሳካት በጣም ረብሾታል። በየቦታው ሰው ሁሉ ማስቆም የሚችል ይመስላል። ብዙ ጊዜ እንደዚህ ጥረት አድርጓል። አዲስ አበባ ላይ የተደረገ ስብሰባ ነበረ። እሱም አበላሽቶት ነበር፣ አሽፎት ነበር ሰዎች ልኮ። የድሬዳው ቆንጆ ሆኖ የሚፈለገው ግብ መጥቶ አልፏልና ያንን አሁን ለማኮላሸት ወይም ውጤት አልባ ለማድረግ በጅጅጋ አካባቢ፣ በአይሻ አካባቢ፣ በደወሌ አካባቢ ሰዎች እያፈናቀሉ እያሸበሩ ወደ ጎረቤት አገር ሁሉ እንዲሰደዱ ተደርጓል። ወደ ጅቡቲ ተሰደዋል፣ ወደ ሶማሊያ ተሰደዱ አሉ። ከጅጅጋም ጥቂት ሰዎችን አዘጋጅቶ እንደዛ ሰዎች ከተማውን እንዲወሩ ዘረፋም አካሂዷል። እስከ ባንኮችንም ጭምር ስርዓት አልባ አልበኝነትን ለማሳየትና እሱ ከሌለ መንግስት መኖር እንደማይችል ለማሳየት ብዙ ጥረት አድርጓል። በዚህ ወቅት እኛ በስብሰባ ውስጥ ከተነጋገርንባቸውና እንደ መግለጫ ውስጥ ተካቷል። የመከላከያ ሰራዊት የፌዴራል መንግስት ኢንተርቬንሽን እንደሚያስፈልግ ያንንም በመግለጫችን ስላወጣን መንግስትም ገብቷል። አሁን አካባቢውን እያረጋጋ ይገኛል።
በሌላ በኩል ደግሞ እነዚህ ግጭቶች ድሬዳዋ ከተማ ውስጥ ገንደ ገራዳ በተባለ ቦታ ሌላ ግጭት መቀስቀሱንና የኦሮሞና የሶማሌ ተወላጆች ጎራ ለይተው በፈጠሩት ግጭት ትላንት 10 ዛሬ ደግሞ 4 ሰዎች በድምሩ 14 ሰዎች መገደላቸውን በቦታው የሚገኙ ማንነታቸውን እንዳንጠቀስ የጠየቁ ነዋሪዎች ነግረውናል። ከሟቾቹ መካከል የጅቡቲ ዜግነት ያላቸው ሰዎች እንደሚገኙበትም ጠቁመውናል። ተጨማሪ መረጃዎችን ከክልሉ መንግስት ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል የጅቡቲ መንግስት ትላንት ዜጎቹን ለጥቃት ያጋለጠውን የድሬዳዋን ግጭት አውግዞታል። የጅቡቲ መንግስት ዛሬ ባወጣው መግለጫ የኢትዮጵያ መንግስት በአገሩ የሚገኙ የዜጎቹን ደህንነት እንዲያረጋግጥም ጠይቋል። እነዚህ ያልተለመዱ ግጭቶች የሁለቱን ሀገሮች ወዳጅነት እንደማያሻክሩ ገልጾ የራሱን ዜጎች ደህንነት ለመጠበቅ የቻለውን ሁሉ እንደሚያደርግም አሳስቧል። ዜጎቹ ኢትዮጵያ ውስጥ ካለው ግጭት ራሳቸውን እንዲጠብቁም አስጠንቅቋል። ወደ ሀገር መመለስ የሚፈልጉትንም ለማጓጓዝ ዝግጁ መሆኑን በመግለጫው ላይ አስፍሮታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ይህ በእንዲህ እንዳለ በሶማሌ ክልል በንጹሃን ዜጎች ላይ እየተፈጸመ ያለውን ጥቃት ለማስቆም የፌዴራል መንግስቱ መግባት አስፈላጊ መሆኑን በቤተ ክርስቲያን ተጠልለው የሚገኙ ነዋሪዎች ተናግረዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሰጡት መግለጫም ተመሳሳይ ጥሪ አቅርበዋል። በጥቃቱ 7 አብያተ ክርስቲያናት መቃጠላቸውንም ገልጸዋል። 15 ሰዎች መገደላቸውን ቤተ ክርስቲያኗ አስታውቃለች። ጥቃቱን ሸሽተው በቤተ ክርስቲያን የተጠለሉ የከተማዋ ነዋሪዎችም የሚላስ የሚቀመስ በሌለበት ሁኔታ ውስጥ መሆናቸውን ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የመከላከያ ሰራዊት ዛሬ ጅጅጋ መድረሱን የሰሙ በከተማዋ ቅዱስ ሚካኤል ቤተክርስቲያን የተጠለሉ ነዋሪዎች አንጸባረቁት የደስታ ስሜት የነበረውን ሁኔታ የተፈጠረውን የደህንነት ስጋት ያመለከተ ነው። የከተማዋ ነዋሪ የሆነች አንዲት ወጣት በስልክ በማነጋገር ላይ በነበርኩበት ከቀኑ 10 ሰዓት አካባቢ ነው መከላከያ ሰራዊቱ መግባቱ የተሰማው። ዛሬ ብቻ 3 ሰዎች በጥይት ተመተው መሞታቸውን በመግለጽ ነበር ወጣቷ ቃለ ምልልሱን የጀመረችው።
አንደኛው የሚተርፍ አይደለም ይያሉ ነው። አንደኛው ግንባሩ ላይ አንደኛው ደረቱ ላይ ነው የመጡት። የሞቱ ተራሱ ማለት ነው እዛው የነበረ ሰው ነው። እኛው ሰፈር ነው የተመጡት።
አንቺ እዛው አካባቢ ነበርሽ? እሺ ሲሆን
አው ሚካኤሉ እዛው ጋር ነው ቤታችንም ራሱ የኛ ራሱ ሁለት ክፍል ቤት ተቃጥሎብናል። ይሄው እልል እየተባለ ነው የሚሰማ ከሆነ አሁን መከላከያ ገባ። አሁን በአሁኑ ሰዓት ማለት ነው።
አሁን ገና መከላከያ ፈራይቶ ገባ። አሁን
ገና ገባ። አው ቀዳሚ የተጀመረ ግርግር ነው ግን እስካሁን ድረስ አልነበረም። አሁን በአሁኑ ደቂቃ መከላከያ ገብቶ ያው ህዝቡ ሚካኤል ያለው ህዝብ እልል እያለ እየዘመረ እያመሰገነ ነው ፈጣሪ።
እስቲ ጠጋ በይና ድንገት እልልታው ከገባ በስልክሽ ለመቅረጽ እንድችል ብዬ ነው እየተጠጋሽ ብቻ። እንግዲህ የመከላከያ ሰራዊት አሁን 10 ሰዓት አካባቢ እንደገባ ነው የነገርሽኛለሽ። እዚህ እየተነጋገርን ባለንበት ሰዓት ምን ያህል ይሆናል ቁጥሩ እዛ አካባቢ? አሁን የምታያቸው ምን የታጠቁ ናቸው?
የገቡት የመከላከያዎች
የገቡት አሁን የምታያቸው ከተማው
ባላየናቸው መስካን ወደዚህ አልተጠቁም ገና ዋናው አስፋልት አካባቢ ናቸው።
ሰው እንዴት ሰማ መግባቱን ታዲያ መከላከያ ሰራዊቱ?
በየቦታው ህዝብ ተሰራጭቷል እንዳለ ቤተክርስቲያኑን ከበው ስላሉ ህዝቡ ወደዛ ስለሆነ ያው በኢንፎርሜሽን ደረጃ ነው ሳውን ድረስ ወደኛው ጣልመጡ።
ስለዚህ ከተማው ውስጥ መግባታቸውን ግን ሰምታችኋል?
አዎ ከተማው ውስጥ ቢቢ ያረቡ ነው የገቡት። ሲገቡም 1-2-3 ጥይቶች ተተኩሰዋል።
እነሱ ናቸው የተኮሱት መግባታቸውን ለማሳወቅ?
እሱን አላወቅንም። ማን እንደተኮሰ አላወቅንም ግን ተተኩሶ ነበር።
ባለፉት 2 ቀናት በሶማሌ ክልል የተከሰተው በጥበት ያልተጠበቀና ለበርካቶች ዱብዳ የሆነ ድንገተኛ ሁኔታ ነው። በከተማዋ በንግድ ስራ ላይ የተሰማሩ የአይንማኝ ይሄንን ነው የሚያብራሩት።
ሰላም ሊኖር የነበረው ሰላሙን ኑሮ ያን ሊናጋ ይቻለው በምንድን ነው? እስቲ ባው 30 40 አመት የተቀመጠ ህዝብ ነው ከሶማሌ ጋራና ሶማሌና ወንድማማች ሆኖ የተቀመጠው ከሶማሌ ግጭት ህዝብ ጋራ መደጫጭት የመጣው ወንድሞቻችን ጋራ ሊኖር የምንችልበት ሰዎች ላይ ለምንድን ነው ይሄን ያህል ችግር የተፈጠረው? ይሄን ያህል ችግር የፈጠረውን ሚስጥሩን ቱ ግልጹ ይናገር።
ህብረተሰቡ በአሁን ሰዓት ላይ ቤቱ ተዘርፏል፣ መኖሪያ አጥቷል፣ ኩባያ የሚጠጣው የለም። ስለዚህ መንግስት ፈጥኖ ወደ ነበረበት ህዝቡ ይመለስልን። ስለዚህ የክልሉ ችግርን ከሆነ የክልሉ ችግር ይፍታ። ህብረተሰቡ አሁን አደጋ ላይ ነው ያለው። አደጋ ላይ ካለ በጣም ችግር ነው። ማንወጣበት ችግር ላይ ነው። ቤተክርስቲያን ማለት ደግሞ በህይወት ላይ እና ቤቱ ተቃጠለ፣ ንብረት ተቃጠለ፣ ቤተክርስቲያን ሰባት ተቃጠለ። ከዚህ በኋላ ምንም ነገር የለም። ስለዚህ ጅጅጋ ህዝብ እስካሁን ድረስ ተቻችሎ ሊኖር የሚችል ህዝብ ነው። ይሄ ችግር ያመጡበትን ሚስጥሩን ይወቁን፣ ይንገሩን፣ ያሳውቁን። በሽተኞች አሉ፣ ስኳር በሽተኞች አሉ፣ የአገር በሽተኛ አለ። አባቶቻችን ሞተዋል፣ ሬሳቸው አልወጣም። አባቶቻችን ገና አሁን ሬሳቸውም አልተቀበረም። ይሄሉ ምንድን ነው?
የጅጅጋ ከተማ ነዋሪዎች ለአሜሪካ ድምጽ እንዳስረዱት ቅዳሜ ጠዋት አገር ሰላም ብለው በተለመደ ተግባር ተሰማርተው ነበር። ድንገት ግን ጥቃት ተከፈተብን ይላሉ። ቤት ንብረታቸው መዘረፉን፣ ድርጅቶች መቃጠላቸውን፣ በርካቶችም ህይወታቸውን ለማትረፍ መሸሻቸውን አመልክተዋል። ብዙ ሺዎች በከተማዋ በሚገኘው የቅዱስ ሚካኤል ቤተክርስቲያን ተጠልለው እንደሚገኙም ገልጸዋል። የዚህ በጠበጠና ጥቃት ሚስጥር እንዲጣራ የሚጠይቁት ያይን ማኝ ማብራሪያቸውን ይከተላሉ።
እድሜ ልካችን 28 29 ዓመት ነው የከረምነው። አንድም አይነት ኮሽታ ምንም አይነት ኮሽታ የለብንም። እንደዚህ ያለ ችግርም የለብንም። አሁን አራት ሰዓት የተፈጠረው ግን በምን ምክንያት እንደሆነ አናውቅም።
ድንገተኛ ዱብዳ ነው የነበረው።
ዱብዳ ምንም ነገር ምናቀው ነገር የለም። ምግብ ምግብ እየበላ ጦህ ያለበት ላይ አራት ሰዓት ላይ የተጀመረው ነገር ላይ የህዝቡ ቁጭ ብሎ ጀበና ቁጭ ብሎ ምግብ እየበላ ምን ይያለ ነው ጦርነት የተነሳ ከየት እንደመጣ ማይታወቅም ከየት እንደተደረገ። ስለዚህ እኛ ትልቁ
ችግር ተነሳ ሲሉ ምን ተከሰተ? በቃ ለከራሳት ላይ ምን መሆን ጀመረ?
መጀመሪያ
ላይ ነገር ይንገር
አብድሊን ይወረድልን ይያሉ ጀመሩ። ሶማሌዎች ራሳቸው
እንደ ሰልፍ አይነት ነገር
እንደ ሰልፍ አረጋና ከዛ በኋላ ላይ መጀመሪያ ሲጀምሩ እነሱ ይወረድልን ይያሉ ደጋፊው ለብቻ ደጋፊው ማን እንደሆነ አይታወቅም። መጨረሻ ላይ መልኩን ለወጠና መጨረሻ ላይ የአካባቢው
ደጋፊው ለብቻ ማለት ፕሬዝዳንት የክልሉ ፕሬዝዳንት ደጋፊዎች ባንድ በኩል የክልሉ ፕሬዝዳንት እንዲቀሙ በሌላ በኩል መሰለፍ ጀመሩ። አደባባይ ወጡ።
አዎ ከዛ ከአደባባይ ከወጡ በኋላ ህዝቡን እንዳለ መኪናውን እየተቀበሉ ከሹፌሮች ላይ ሸቀጥ እየተቀበሉ ህዝቡን ወጣቱን ካስተማሩ በኋላ ዘረፋ ጀመሩ። ዘረፋ ከጀመሩ በኋላ እንደገና በየቤቱ ሆቴል እየተሰበረ መደብር እየተከፈተ እየተጫነ ገንዘብ ካዝና እየተሰበረ ማንም እንደሚሆን አይታወቅም። ህዝቡ እንደገና በድብቅ ይያለ አሁን እንዳለ ህዝቡ ከዛ በኋላ ላይ የሚበራው የሚጠጣው ህዝብ የለም።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም ድርጊቱን አውግዛለች፣ የመንግስትንም ጣልቃ ገብነት ጠይቃለች። ጉዳዩን አስመልክተው መግለጫ የሰጡት የቤተክርስቲያኗ ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ የደረሰውን ጉዳትም አብራርተዋል።
በሶማሌ ክልል 7 አብያተ ክርስቲያናት ተቃጥለዋል። ካህናት ተገድለዋል። ንብረት ተዘርፈዋል። ዛሬ በመላ ሀገራችን ከመሃል ኢትዮጵያ እስከ ጠረፍ ዳርቻ ባሉት ክልሎችና የመስተዳድር ዞኖች ሰላም፣ ፍቅር፣ አንድነት፣ መከባበርና መቻቻል እየተደማመጡና እየተናበቡ መስራት በበለጠ እንዲዳብርና እንዲሰፍን የአመራር መርህ በስፋትና በጥልቀት እየተሰጠ ባለበት ባሁኑ ወቅት ለሚተላለፈው መመሪያና የሰላም መልእክት ትኩረት ባለመስጠት የሀገርና የወገን ፍቅር ስሜት የተለየው የጭካኔ ስራን መስራት ከኢትዮጵያውያን ዜጎች የሚጠበቅ ተግባር ሆኖ አላገኘነውም።
የሚመለከታቸው ሁሉ አስፈላጊውን መፍትሄ እንዲፈልጉም ፓትርያርኩ ጥሪ አቀረቡዋል።
በኢትዮጵያ ሶማሌ ክልል በጅጅጋ በጎዴ ከተማና በሌሎችም ከተሞች በደረሰው አሰቃቂ ግድያና ዘረፋ ምክንያት በየመጠለያው በረሃብ በጽምና በርዛት ለሚሰቃዩ ካህናትና ምዕመናን መንግስት ተፋጥኖ እንዲደርስላቸውና የነፍስ አድን ሥራ እንዲሰራ በአጽንኦት እናሳስባለን። ለሞቱት ወገኖቻችንም በመላ ገዳማትና አድባራት ጸሎተ ፍትሐት እንዲደረግ፣ በችግሩ ዙሪያ የሚገኙ የክልልና የዞን መስተዳድር አካላትም የገላጋይ ያለህ የሚል ሮሮ እስኪሰማ ድረስ ሳይጠብቁ በሕገ መንግስቱ የተቀመጠውን ድንጋጌ በማክበርና በማስከበር ከመንግስትና ከሕዝብ የተረከቡትን ኃላፊነት በብቃት እንዲወጡ በቤተ ክርስቲያናችን ስም አደራ እያልን ይህን መልእክት እናስተላልፋለን።
እስካሁን ብቻ 15 ሰዎች መገደላቸውን የገለጹት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የገዳማትና የኢትዮ ሶማሌ ሀገረ ስብከት ሊቀ ጳጳስ አባ ማቴዎስ በበኩላቸው በመጠለያዎች ያሉትም ችግር ውስጥ መሆናቸውን አብራርተዋል።
አሁን በዛ አካባቢ ያሉ የቤተክርስቲያን አማኞቻችን ቤትም የላቸው። የሚያሳዝነው ተመልሰው የሚገቡበት ቤት የለም። አሁን ቤተክርስቲያን ነው ያሉት። እንዳለ እየተመረጠ እየተፈለገ ነው የደቀቀው። ተመልሶ አሁን እዚህ ቦታ እንቀመጣለን የሚሉበትም ቤት የለም። በዚህ መልኩ ነው ያሉት። አሁን አጠቃላይ ቤተክርስቲያን ነው ያሉት ተሰብስበው። የቆሰሉ አሉ፣ ሐኪም ቤት ያሉ ሰውነታቸው የተጎዳ በጣም እግራቸው የተመታለ በጣም የተጎዱ አሉ፣ ሆስፒታል ያሉ አሉ። እንግዲህ የሞቱትን አሁን ትላንትና ቀብረዋቸዋል። የተጎዱት አሁን በሆስፒታል አሉ። የሞቱ ሰዎች ከ15 በላይ ይሆናሉ። የተቃጠለው ቤተክርስቲያን 10 ይሆናል። ንብረት እንዳለ በዚህ በኪዳነ ምሕረት ዙሪያ ቤቶች ነበሩ፣ መጋዘኖች ነበሩ፣ ያብነት ትምህርት ቤት ነበረ። እሱ እንዳለ ወደመ። አሁን እዛ አካባቢ ምድረበዳ ነው የሆነው።
ከቀይ መስቀልም ሆነ ከሌሎች ሰብአዊ ድርጅቶች የተደረገላቸው ድጋፍ እንደሌለ በቅዱስ ሚካኤል ቤተክርስቲያን ተጠልለው የሚገኙ ዜጎች አመልክተዋል።
እኔ ብታምነኝም ባታምነኝም ትላንትና ቁርስ የበላው ነኝ፣ አገር ሰላም ነው ብዬ ማለት ነው። እስካሁን ግን አለው ሚካኤልም ቀርቷል። ሚካኤልን እየጠበቅን ነው።
የኢትዮጵያ የመከላከያ ሚኒስቴር ቀደም ሲል ባወጣው መግለጫ በክልሉ የተፈጠረውን ብጥብጥ በዝምታ እንደማይመለከት አስታውቋል። ህገ መንግስታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ ነበር ያሳሰበው። የሶማሌ ክልል መንግስት ግን እስካሁን በጉዳዩ ላይ ያሰራጨው መግለጫ የለም። የአሜሪካ ድምጽ የክልሉን መንግስት ቃል አቀባይ ለማነጋገር ያደረገው ጥረትም እስካሁን አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንድር ለዘገባው እናመሰግናለን። የትግራይ ክልል መንግስት በኢትዮጵያ ሶማሌ ክልል የተፈጠረው ግጭት ወደ ከፋ አዝማሚያ ከማምራቱ አስቀድሞ በአስቸኳይ እንዲቆም ሲል መግለጫ አውጥቷል። አዲሱ የመቀሌ ዘጋቢያችን ሙልጌታ አጽባሃ በመጀመሪያ ዘገባው የትግራይ ክልል አስተዳደር ያወጣውን ይህን መግለጫ ተከታትሎ ተከታዩን አድርሶናል።
በኢትዮ ሶማሌ ክልል የተፈጠረ ግጭት ወደ ከፋ ሁከትና ቀውስ የሚያመራ ተግባር በመሆኑ በአስቸኳይ እንዲቆምና የህግ በላይነት እንዲረጋገጥ የትግራይ ክልል ብሔራዊ ክልላዊ መንግስት ጥሪ አቅርቧል። ማንኛውም አይነት ችግር ህጋዊና ኃላፊነት በተሞላበት አገባብ እንጂ በኃይል ለመፍታት መሞከር ፌዴራላዊ ስርዓቱን የሚያፈርስ ፍጹም ተቀባይነት የሌለው ተግባር በመሆኑ በአስቸኳይ መቆም አለበት ብለዋል። ባወጣው መግለጫ የፌዴራል መንግስትና የኢትዮ ሶማሌ ክልል መንግስትም የተፈጠረውን ችግር በተረጋጋና በሰከነ አኳኋን በመፍታት የህዝቡን ሰላምና ደህንነት ለማረጋገጥ አስተውለው ሊሰሩ እንደሚገባ በመግለጫው አጽንኦት ሰጥቷል። ህገ መንግስታዊ ስርዓቱን ለመሽራረፍና ህገ መንግስታዊ ስርዓቱን አደጋ ውስጥ የሚከት ማንኛውም እንቅስቃሴም ሳይውል ሳያድር እንዲታረም የትግራይ ብሔራዊ ክልላዊ መንግስት በጥብቅ እንዳገነዘበ መግለጫው አመላክቷል። በግጭቱ ምክንያት በጠፋው ህይወትና በወደመው ንብረት የትግራይ ክልል መንግስት ጥልቅ ሀዘን እንደተሰማውና በግጭቱ ሰለባ ለሆኑ ቤተሰቦች፣ ወዳጅ ዘመዶችና ለመላው የኢትዮጵያ ሶማሌ ክልል ህዝብ መጽናናትን ተመኝቷል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽባሃ መቀለ።
በምዕራብ ጉጂ ዞን በጉዳዳዋ ወረዳ ፍንጨዋ ከተማ በተፈጠረ ግጭት ደግሞ 5 ሰዎች መገደላቸው ተሰማ። የግጭቱ መነሻ በኮንትራባንድ ንግድ በተጠረጠረ ሰው የተፈጸመ ግድያ መሆኑም ታውቋል። በፍንጫዋ ከተማ ውጥረት መስፈኑን ነዋሪዎች ይናገራሉ። የከተማዋ አስተዳዳሪ ግን የሚያሰጋ ነገር የለም ነው የሚሉት። መልስካቸውማ ዝርዝሩ አለው።
በደቡብ ኦሮሚያ በምዕራብ ጉጂ ዞን ፍንጫዋ በምትባል ከተማ 5 ሰዎች መገደላቸውን የከተማዋ ነዋሪዎች ለቪኦኤ ገልጸዋል። በተለይ በ1997 ዓ ም በተደረገው ምርጫ የአካባቢውን ህዝብ ወክዬ የፓርላማ አባል ነበርኩ የሚሉት አቶ ኦዳ ሙዳ በመከላከያ ሰራዊት አባላትና በጉምሩክ የፖሊስ አባላት ተለይተው ተገድለዋል ያሏቸውን በስም ዘርዝረዋል።
አንደኛ የሞቱት አብቲ ሸቡላ አዶላ 9 ዓመት፣ ሁለተኛ ሲዳ ደምቢያ 9 ዓመት፣ ሶስተኛ አራርሶ አዱላ የ7 ልጆች አባት፣ አራተኛ ቡሌ አላኬ ወጣት፣ አምስተኛ ኃይሌ ጥሩ መንገድ ላይ የተገደለው የጉምሩክ ፖሊስ የገደሉት፣ 6ኛ እንጨት የሚሰብረውን መንገድ ላይ ያለው በዳሶ ቱኔ ብር የተገደለው የመከላከያ ሰራዊት ነው።
የዚህ ግድያ መነሻ ነው የሚሉትንም አቶ ኦዳ ሙዳ አብራርተዋል። እንደሳቸው አባባል አንድ ከሞያሌ የሚገባ የነበረ ሰው በኮንትሮባንድ ንግድ በመጠርጠር በጉምሩክ ፖሊስ በመገደሉ ነው። የፍንጫዋ ከተማ አስተዳዳሪ አቶ አሬሮ ጌሮ ይህንን በይበልጥ አብራርተዋል።
ጉዳዩ ቦረና ዞን አካባቢ ኮንትርባንድ ጭኖ ከታች የሚመጣ በሞተር በጉምሩክ ተገሎ በዛ ምክንያት እዛ ውከት ተነስቶ ነበር። ከዛ በዛ ምክንያት ወደ እኛም ዞን በእኛ ወረዳ ማለት ህብረተሰቡ የሞተውን ሰው እንዴት ይሞታል በማለት በወታደሮች ላይ ተቃውሞ ምናምን አንስተው ነበር።
የፍንጫዋ ከተማ ከግድያ ወዲህ ጭር እንዳለችና በህብረተሰቡ ዘንድም ፍርሃት እንደሚስተዋል ይነገራል። በተለይ በመሽት ሰዓቶች ህዝቡ ለመዛወር በጅጉ ስጋት ላይ ወርቃል ይላሉ አቶ ኦዳ። የከተማው አስተዳዳሪ አቶ አሬሮ ጌሮ ለቪኦኤ እንደገለጹት ደግሞ በርግጥ በመጀመሪያዎቹ ሁለት ቀናት ህዝቡ በተፈጠረው ሁኔታ በመደናገጡ ለመውጣት ለመግባት ፈርቶ ነበር። ይሁንና ህዝቡን በማወያየት ስጋቱ እንደቀለለ ይገልጻሉ። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አድማጮች፣ የመጨረሻው የመጽሔት ርዕስ ወደ ደቡብ ሱዳን ይወስደናል። ደቡብ ሱዳን ውስጥ ለአምስት ዓመታት ያህል የዘለቀውን የእርስ በርስ ጦርነት ለማስቆም በሚደረገው ጥረት የደቡብ ሱዳን መሪዎች ትላንት ሰላም ለማውረድ ተስማምተዋል። እስካሁን ባለው ጊዜ በውጊያው በአስር ሺዎች የሚቆጠሩ ሰዎች አልቀዋል። አንዳንድ ተንታኞች እንደሚሉት የሰላሙ ስምምነት ሊዘልቅ የሚችለው የፖለቲካ መሪዎቹ አብረው ለመስራት የሚችሉበት ሁኔታ ለመፍጠር ከቻሉ ብቻ ነው። ዘጋቢያችን መሐመድ ዩሱፍ ከናይሮቢ የላከውን ዘገባ አዳነች ፍስሐዬ ታቀርበዋለች።
የደቡብ ሱዳን መሪዎች ጦርነት አቁመው ሰላም ለማውረድ ተስማምተዋል። የምስራቅ አፍሪካ ሀገሮች መሪዎች በደቡብ ሱዳን መሪ ሳልቫ ኪርና በአማጽያኑ መሪ ሪያክ ማቻር እንዲሁም በሌሎች ተቃዋሚ ቡድኖች መካከል የሚፈረመውን ሌላ የሰላም ስምምነትን ለመመልከት ትላንት ካርቱም ተገኝተዋል። ሁሉም ወገኖች ለሶስት ዓመታት የሚዘልቅ የሽግግር መንግስት መስርተው ተባብረው ለመስራት ጠላታዊነትን ለማቆም ተስማምተዋል። የኬንያው ፕሬዝደንት ኡሁሩ ኬንያታ ትላንት ካርቱም ባደረጉት ንግግር የደቡብ ሱዳን የፖለቲካ መሪዎችን እንኳን ደስ ያላችሁ ብለዋል።
I commend all of you for concluding the discussion on the critical issues of
ሁላችሁንም ወሳኝ በሆኑት የጸጥታና የአስተዳደር ጉዳይ የተካሄደውን ውይይት በማብቃታችሁ አመሰግናችኋለሁ። እነዚህ ነጥቦች ለሰላምና መረጋጋት ወሳኝ ናቸውና ዛሬ እዚህ ኸርቱም ውስጥ ታሪክ ያበረከተላችሁን እድል ተጠቅማችሁ አንድ ህዝብ ሆናችሁ የደቡብ ሱዳንን መጻይ እድል እንድታቃኑ ከጎናችሁ እንቆማለን።
በስምነቱ መሰረት ሪያክ ማቻር ከስደት ተመልሰው የተቀዳሚ ምክትል ፕሬዝዳንትነት ስልጣን ይረከባሉ። በመሪዎቹ የተፈረመው ሰነድ ፕሬዝዳንቱ ይተባበራሉ። ይሁንና ከሶስት ዓመታት በፊት በተደረገው ስምነት መሰረት ስልጣንና ሌሎች ኃላፊነቶችም ይኖራቸዋል ይላል። ከሶስት ዓመታት በፊት የተፈረመው ስምነት ፕሬዝዳንት ማቻርን ከመሳሰሉት ሰዎች ጋር ይመካከራሉ፣ ነገር ግን ወሳኙ እሳቸው ናቸው ይላል። አስር የፖለቲካ ፓርቲዎችን ያቀፈው የሰላም ስምምነት የፈረመው የደቡብ ሱዳን ተቃዋሚዎች ህብረት ቃል አቀባይ ኩዋጄ ላሱ ዋናው መፍትሄ መልካም አስተዳደር መሆኑን ገልጸዋል።
ባጭሩ የነጻነት ጊዜያችን ብዙ ስቃይ ያሳልፈናል። ህዝባችን ተሰቃይቷል። ያሉን ምሰሶዎች እነዚህ በመሆናቸው ህንጻው ደካማ ነው። ይህን ስልም ተቃዋማዊ ለውጦችን፣ ፍትህን፣ ተጠያቂነትን፣ በህግ መገዛትን ማለቴ ነው። አስተዳደርን አስመልክቶ ለህዝብ የሚገባውን ማቅረብ ያስፈልገናል። ይህን ስምምነት የሚወስነው የነዚህ ተግባሮች መተግበር ነው።
በክልሉ ያሉት የፖለቲካ ታዛቢዎች ኪርና ማቻር አብረው ለመስራት ባላቸው ፍላጎት ላይ ይጠራጠራሉ። ከሶስት ዓመታት በፊት ተደርጎ የነበረው የሰላም ስምምነት የፈረሰው ከአንድ ዓመት በኋላ ነበር። ያኔ በተነሳው ግጭት ምክንያት በብዙ መቶዎች የሚቆጠሩ ሰዎች አልቀዋል። ማቻር ከሀገር ለመሸሽ ተገደዋል። ፉልበርት ናሙዋምባ የተባሉት እቺ ማቻር በቂ የጸጥታ ደህንነት ከሌላቸው ለመስራት ይቸገራሉ ብለዋል።
ማቻር ከኪር ጋር መስራት ይፈልጋሉ፣ ነገር ግን ከጁባ የወጡበትን ሁኔታ መሰረት በማድረግ ሰራዊታቸውን ወደ ጁባ ለማስገባት የሚያስችላቸው ዋስትና እንዲኖር ያስፈልጋል። መሆን ያለባቸውም በወታደራዊው አካባቢያቸው ነው። እንደዛ ካልሆነ ግን አስተማማኝነት በሌላት ሀገር ለመኖር አስቸጋሪ ይሆንባቸዋል።
ደቡብ ሱዳን በተካሄደው ጦርነት ምክንያት ከአራት ሚሊዮን በላይ የሚሆኑ ሰዎች ከአካባቢያቸው ተፈናቅለዋል።
አድማጮች፣ በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ35 ደቂቃ መሆኑን የስቱዲዮ ሰዓታችን አመለክታል። እዚህ ዋሽንግተን ላይ ከቀኑ 8 ሰዓት ከ35 መሆኑ ነው። አሁን ዋና ዋናዎቹን የዓለም ዜናዎች እናሰማለን።
ካለፈው ቅዳሜ አንስቶ ውጥረት ላይ በሰነበተችው የኢትዮጵያ ሶማሌ ክልል ዋና ከተማ ጅጅጋ ማምሻውን የመከላከያ ሰራዊት በመግባቱ ከተማው በመረጋጋት ላይ መሆኑን ነዋሪዎች ገለጡ። በሌላ በኩል የክልሉ ፕሬዝዳንት አብዲ መሐመድ ኡማር በይበልጥ በሚታወቁበት ስማቸው አብዲ ኢሌ በአዲስ አመራር መተካታቸውን የሶማሌ ክልል ባለስልጣናት ይፋ አድርገዋል። በጅጅጋ የተከሰተውን ግጭት ተከትሎም በድሬዳዋ ከተማ ገንደ ገራዳ በተባለው አካባቢ በትላንትና በዛሬው ዕለት በተከሰቱ ግጭቶች ቁጥራቸው 14 የሚደርሱ ዜጎች ሕይወት ማለፉን ነዋሪዎች ተናግረዋል። በሌላ ተያያዥ ዜና በጅጅጋ ከተማ የተከሰተው ሁከትና ብጥብጥ በከተማዋ የሚኖሩ ዜጎችን ሰብአዊ መብት አደጋ ላይ የጣለ በመሆኑ በፍጥነት ሊቆም ይገባዋል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የኢትዮጵያ ሰብአዊ መብት ኮሚሽን ከጅጅጋው ብጥብጥና ሁከት ጋር በተያያዘ ደርሷል ያለውን የሰብአዊ መብት ጥሰት አስመልክቶ በዛሬው ዕለት ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ ነው ይህን ያመለከተው። በከተማዋ በዜጎች ደህንነትና በንብረት ላይ የደረሰው ውድመት ፈጽሞ ተቀባይነት የሌለው ነው ሲልም ኮሚሽኑ ገልጧል። በሕዝብ ላይ የደረሰውንም ሆነ በንብረት ላይ የደረሰውን ጉዳት መጠን ለጊዜው መግለጽ እንደሚያዳግተው የተናገሩት የኮሚሽኑ ኮሚሽነር ኮሚኒኬሽን ጉዳዮች ዲሬክተር አቶ ደምሰው በንቲ አያይዘውም በወንጀሉ ተጠያቂ የሆኑትን ወገኖች ማንነት ጨምሮ ተጨማሪ ምርመራና መረጃዎችን የማደራጀት ስራ እንደሚያስፈልግ አስረድተዋል። በኢትዮጵያ የሰብአዊ መብት ኮሚሽን የሶማሌ ክልል ቅርንጫፍ ጽሕፈት ቤት ኃላፊ ኮሚሽነር ጀማል መሐመድ በበኩላቸው በክልሉ ጅጅጋ ከተማ የተከሰተው ብጥብጥ ሱቆች ላይ ዘረፋ መፈጸሙንና አብያተ ክርስቲያናት መቃጠላቸውን ገልጠዋል። ዜጎች ለደህንነታቸው መስጋታቸውን፣ አንዳንዶችም ላይ ዛቻና ማስፈራሪያ እየደረሰ ነው ብለዋል። አድማጮች፣ ለርዕሰ ወሬዎች የተመደበው ክፍለ ጊዜ በዚሁ አበቃ።
እናመሰግናለን ለዜናዎቹ አሉላ። አድማጮች የምትከታተሉት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና
አሉላ ከበደነን።
አሁን ወደ ቀዳሚው ቅንብር እናልፋለን። የጥያቄው መልስ
የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ባለፈው አርብና ቅዳሜ ለጥያቄው መልስ ዝግጅታችን ለበርካታ የአድማጮች ጥያቄዎች መልስ ሰጥተዋል። ለምሽቱም የዝግጅቱን የመጨረሻ ክፍል ይዘናል። በአድማጮች ጥያቄ ነው የሚጀምረው።
እንደምን ሰነበታችሁ? እንደምን አላችሁ? ቪኦኤዎች ለግንቦት ሰባት አመራሮች አሁን በቅርቡ ወደ ኢትዮጵያ እንመለሳለን ብለው ነበርና መልካም ሆኖ ሳለ ሁሉም ነገር እርቁ መውረዱ ጥሩ ሆኖ ሳለ፣ ነገር ግን ወደ ኢትዮጵያ ተመልሰው በምርጫ ውስጥ ለመሳተፍም በኢትዮጵያ ፖለቲካ ውስጥ ለመሳተፍም አንድ ህገ መንግስታዊ ገደብ ይኖርባቸዋል። ያም ህገ መንግስታዊ ገደቡ ምንድነው? የኢትዮጵያ ዜግነት የሌላቸው ሰዎች በኢትዮጵያ ምርጫ ውስጥም ይሁን በኢትዮጵያ ፖለቲካ ውስጥ ተሳትፎ ሊያደርጉ አይችሉም። ስለዚህ ይሄንን በምን አይነት መልኩ ነው የሚያጣጥሙት? እንዴት በምን አይነት መልኩ ነው ገብተው በፖለቲካ ውስጥ ተሳትፎ በምርጫ ውስጥ ተሳትፎ የሚኖራቸው? ወይስ ለነሱ የተለየ ህግ ይሰራል ወይ? በተለየ መልኩ ይስተናገዳሉ ወይ የሚለውን ነገር እንግናለሁ። ሽመልስ ባላለው ከኦሪገን
ትንሽ ነገር እንደው ለማሳየት ያህል ምን እንግሊዝ ሀገር መኖር ከጀመርኩኝ ወደ 40 አመት ቀደም አልፎኛል ያለው እና በ13ኛው አመት ነው ወደ ኢትዮጵያ ያደግ ስልጣን ሲይዝ ሄድኩት። እንግሊዝ ሀገር ግን በሶስት አመት ውስጥ ነው ፓስፖርት ማውጣት ይቻል የነበረው የእንግሊዝ ዜግነት። ደርግ ወድቆ የገሬ እስከምገባ ድረስ በስደተኛ የገሬን የኢትዮጵያ ዜግነቴን አልሰጥም አሳልፌ በሚል በተጨባጭ የሆነ ምክንያት ላይ ተመስርቼ አላደረኩትም ነበር። ከዛም በኋላ ከኢትዮጵያ እንደገና ወደ እንግሊዝ ሀገር ስመለስ የኢትዮጵያ ፓስፖርት ይዤ ነው ለረጅም ጊዜ የቆየሁት። ግን 97 ምርጫ በኋላ ግን ኢትዮጵያ ኤምባሲ ሄዶ ፓስፖርት ማሳደስ የምችልበት እድል ስላልነበረ ኢቭን ጨካኝና አረመኔ ነው ብዬ በማስበው የደርግ ዘመን እንኳን አድርገው የማላውቀውን ነገር የመጓጓዣ ሰነድ ስላጣሁ በወያኔ ዘመን የእንግሊዝ ዜጋ የሆንኩበትን በደል ነው የተፈጸመብኝ። እንደው እየደረሰብን ያለው በደል ምን እንደሚመስል በዚህ በዜግነት ጉዳይ ላይ ነው። አስፈላጊ ሆኖ ከተገኘ መልሶ የእንግሊዝ ፓስፖርትን መስጠት ይቻላል። በዛ አስፈላጊ ነው ብዬ ካሰብኩኝ የኢትዮጵያ መንግስትም በተደጋጋሚ ይህንን የመሰሉ ጉዳዮች ከተለያዩ ሰዎች ቀርበውለታል። በሚሊዮን የሚቆጠር ሰው በፖለቲካ ምክንያት በበደል በግፍ ምክንያት አገሩን ለቆ ወጥቷል። ከታታይ መንግስታት እንደገናም ደግሞ በህይወት ምክንያት አገሩን ለቆ ወጥቷል። የህዝብ ዶክተር አብይ እንዳለው ከኢትዮጵያ ሊወጣ ከውስጥ ኢትዮጵያዊነቱ ከሰው ሊወጣ አልቻለም። በዚህ አይነት መንገድ ወጥቶ አንደኛ ሁለተኛ ትውልድ እያለ ዜግነቱን ቀይሮ የሚኖረውን ህዝብ የሁለት አገር ዜግነት መብት ሰጥቶ ከሀገሩ ጋር የበለጠ እንዲተሳሰርና እንዲዋሃድ የማድረግ እርምጃ ለሀገሪቷ የሚጠቅማት ነው የሚል ድሮ ነው ይህንን አይነት አመለካከት የሚሳሰራጭ የነበረው። በዚህ አይነት መንገድም ሊቃለል የሚችል ይሆናል ያለው በጣም የሚጠቅማት ነገር ነው የሚል እምነት አለኝ። ሁለተኛ ነገር ስንት ትልልቅ ሀገሮች ስንት ሀብትና ስልጣኔ ላይ የደረሱ ራሳቸውን አንቱ የተባሉ ሀገሮች የሁለት ሀገር ዜግነት ሲፈቅዱ በከፍተኛ ደረጃ ከሀገሪቷ ጋር ተቆራኘ ዳያስፖራ ያላት ኢትዮጵያ ምስኪን አገር በምን ተቆራርታ የሌላ ሀገር ዜግነት ካለው ኢትዮጵያ ዜግነት አልፈቅድም እንደምትል ምክንያቷ ምን ሊሆን እንደሚችል አይገባኝም። ስለዚህ እናያለን ወደፊት ምን እንደሚሆን ማለት ነው።
አንድ ሌላ ተጨማሪ የመጨረሻ ጥያቄ አለ ላሰማሁት።
ኦኬ።
የኔ ጥያቄ ወደ ሀገር ከገባችሁ በኋላ የምትወዳደሩባቸው ክፍለ ሀገራት ወይም ክልሎች የትኞቹ ናቸው? በሁሉም ክልል ሊወዳደሩ የሚችሉና መቀመጫ ለመያዝ የሚችሉ ሰዎች አሏችሁ ሆይ ወይስ በተወሰኑ ክልሎች ብቻ ነው የምትወዳደሩት? በተለይ በትግራይ ክልል በሚባለው በዛ አካባቢ ሊወዳደሩ የሚችሉ የትግራይ ተወላጆች ልጆች አባላት አሏችሁ ሆይ?
እንግዲህ ይሄ ምርጫው ጋር በተያያዘ ነው። ምርጫው ውስጥ ከገባችሁ የት የት ነው አገር አቀፍ ነው የምትወዳደሩት ወይስ የተወሰነ የኢትዮጵያ አካባቢ ነው የሚል ነው።
አገር አቀፍ ድርጅት ሲባል በማንኛውም የትኛውም በሀገሪቷ ክፍሎች በሙሉ ውድድር የሚደረግባቸው ወረዳዎች በሙሉ ተወዳዳሪዎች አስቀምጬ ፎካከራለሁ ብሎ ነው የሚያስበው። እንደ አገር አቀፍ ድርጅት እኛም ያለን አመለካከት ነው ያለን። አሁን ባለንበት ሁኔታ በሁሉም የሀገሪቷ ክልሎች ውስጥ እድል ቢያገኝ በአሸናፊነት እንዲወጡ አድርጎ ድምፅ ይሰጣቸዋል የሚባሉ ሰዎች አላችሁ ወይ ለሚባለው ጥያቄ ብዙ ቦታዎች ላይ በጣም ብዙ ስራ እንደሚቀረን ነው። አላማችን በሁሉም በየትኛውም አንድ ቦታ ሳይቀር በዚህ አይነት መንገድ ይህን ሀገር አቀፍ የሆነ ድርጅት ወክለው የሚወዳደሩ ሰዎችን በእነዚህ ሁሉ ወረዳዎች የማፍራት ደጋፊዎች የማፍራት ተመራጭ ብቻ ሳይሆን እነዚህን ተመራጮች ሊደግፍ የሚችል ሰፊ የአባላት ክምችት እንዲኖረው የማድረግ ስራ መስራት እንዳለብን እናውቃለን። ያንንም መፍጠር ነው የኛ የድርጅት ፕሮግራም። ይሄ ሁሉንም ይመለከታል፣ ትግራይንም ይመለከታል። ያለው ትግራይ ውስጥ ያለ የተወሳሰበ ሁኔታ አለ። ነገር ግን አገር አቀፍ ፓርቲ እንደሆናለን ካልን ሪሊ በኢትዮጵያ ውስጥ በዜግነት ላይ የተመሰረተ ፖለቲካ ለትግራይም ህዝብ ይጠቅማል። የትግራይ ህዝብም ሌሎች ቦታ ላይ የኢትዮጵያ ህዝብ የተጎናጸፋቸውን የመናገር የመጻፍ በነጻነት ሚዲያውን የማዳመጥ የመሳሰሉትን በህግ ፊት እኩል የመሆን መብቶችን ይገባዋል ብለው የሚያምኑ ሰዎች ይኖራሉ። ለእንዲህ አይነቱ ሀገር አቀፍ ፓርቲ ሀገራዊ የሆነ የፖለቲካ አደረጃጀት ዘር ላይ ከተመሰረተ ነገር የተሻለ ይሆናል ብለው የሚያስቡ በርካታ ሰዎች ይኖራሉ ብለን ነው የምናስበው። በዘር ላይ የተመሰረተው ነገር ወስዶ የት እንዳስገባቸው የትግራይም ህዝብ የሚረዳው የትግራይም የተወሰኑ የፖለቲካ ልሂቃን የሚረዱት ይመስለናል። የጊዜ ጉዳይ ነው እንጂ እዛም ቦታ ላይ ሀገራዊ ለሆነ አደረጃጀትና ሀገራዊ የሆነ ፖሊሲ ላይ የተመሰረተ የፖለቲካ ፓርቲ አባልና ደጋፊዎች ማፍራት አስቸጋሪ ይሆናል የሚል እምነት የለንም። ሁኔታው መስከኑ አይቀርም ባይ ነኝ።
በመጨረሻ አቶ አንዳርጋቸው ጽጌ፣ ከአሁን ቀደም እርስዎ እስር ቤት እያሉ የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምን በእርሶ ጉዳይ ላይ ጥያቄ አቅርበንላቸው ነበርና መጽሐፍ እንደሚጽፉ ላፕታፕ እንደተሰጡት ስለ ልማት እየጻፉ እንደሆነ ገልጸውልን ነበር። እርሶም ደግሞ ከእስር ቤት ሲወጡ ለጋዜጠኛችን መለስካቸው አማሃ በሰጡት ቃለ ምልልስ አረጋግጠዋል እውነት ነው ብለዋል። መጽሐፉ የት ደረሰ ወይስ ገና ነው የሚታተመው?
አንደኛ ነገር በደንብ መታወቅ ያለበት ይሄ ላፕቶፕ ሰጠ ነው የሚሉት ነገር እነሱ በልግነታቸው አይደለም። እኔ በጠቅላላ ኢትዮጵያን ፖለቲካ በተመለከተ ለመጻፍ የምፈልገው ነገር አለ እና ይህን መጻፊያ ነገር ስጡኝ ስላልኳቸው እንተዋወቃለን፣ በፖለቲካ ጉዳይ ላይ የምጽፈው ነገር ምን ሊሆን ይችላል የሚል የራሳቸው ጉጉት አላቸው። የሚጠቅም ነገር ይኖራል ብለው የሚያስባሉ። ከዚህ በፊትም አድርገውት ያውቃሉ፣ አስረውኝ ጠይቀውኝ ያውቃሉ። ስለራሳቸው ድርጅት 97 ምርጫ ላይ ኢህአደግ የተሸነፈ አይደለም ያሉት። ኢህአደግ ለምንድን ነው እንደዚህ ሆነ የሚል ጥያቄ የደህንነት ሁለተኛው ሹም ኢሳያስ የሚባለውን ሰው ዘዋይ ድረስ ልከው 4 ሰዓት ውይይት እንዳደረግን አስታውሳለሁ። እና ይኸው ሰውዬ ነው አሁንም ያገኘኝ የነበረው። በዚህ ሰውዬ አማካኝነት ነው ላፕቶፕ የተሰጠኝ። እስክሪፕቶና ወረቀት ሰጥተው የጻፉት አልነበብ ስላለ እና ትልቁ ነገር ተበዝናኛ መልኩ በልግነት ሳይሆን በነበሩበት ሁኔታ ለሰፊ በሆነ መንገድ የምተነተነው ሀገሪቷን ፖለቲካ ሁኔታ የማንበብ ፍላጎታቸው ነው። በዛ ዙሪያ መጽሐፍ ጽፌ ከጨረስኩ በኋላ መጽሐፍ ነው የሚያክል ወደ 200 ገጽ ነው። ላፕቶፑን ሊወስደው ሲል አንዴ ከመጣ ሌላ ምስረገር ብጽፍበት እየተጠይቀው ችግር የለውም ስላለኝ ከታሪክ ጋር የተያዘ መጽሐፍ ጽፌበታለሁ። ተዝበታዳ ነው ወሬ ነው የሰማው እንጂ ብዙም የሚያውቀው ነገር የለም። ደህንነቱ ነው የሆነ መረጃ ሰጥቶት ነበረ። ግን እሱ ልክ በውሳኔ ውስጥም በድርጊት ውስጥም እንደነበረ አድርጎ እያቀረበ የነበረው ነገር ምንም በማያውቀው ነገር ነው እየተናገረ የነበረው። የጻፏቸውን መጽሐፎች በተመለከተ ዶክተር አብይ ስልጣን ላይ ከመጣ በኋላ ደህንነቶችን አነጋግሮ ለእንግሊዝ ኤምባሲ ጥያቄ አቅርበው ኢሜል አድራሻ እንድልክላቸው በላኩት ኢሜል አድራሻ አታች አድርገው ልከውልኛል። እነዚህን ጽሁፎች በትንሽ ነው የሚቀራቸው፣ ግጥም የሚደረግም ብዙ የላቸውም። በቅርብ ጊዜ ለህትመት ይቀርባሉ። እነዚህ መጽሐፍት ወይ መጽሐፍቶች አንድም ሊሆን ይችላል አንባቢ እንዲያነብ ከዚሁ ጋር ብዙዋለሁ፣ መውጣታቸው አይቀርም።
እሺ እሺ፣ በጣም ነው የማመሰግነው። የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ጊዜውን ወስደው ለአድማጮቻችን ጥያቄ ሰፊ ማብራሪያ ስለሰጡን በአድማጮች ስም አመሰግናለሁ።
እኔም በጣም ነው የማመሰግነው ትዝታ።
እኛም የትዝታን እንግዳ አቶ አንዳርጋቸው ጽጌን እንዲሁም አድማጮቻችንን ጥያቄዎቻችሁን ያደረሳችሁና ትዝታ እናመሰግናለን። አሁን ወደ ሳምንታዊው ቅንብር ነው የምናልፈው፣ ስፖርት።
በአፍሪካው የአትሌቲክስ ሻምፒዮና ውድድር ኬንያ በበላይነት አጠናቀቀች። በእግር ኳስ ከዓመት በታች የሆኑ ሴቶች የዓለም ዋንጫ በፈረንሳይ ተጀመረ፣ የሚሉት ቀዳሚ ዜናዎቻችን ናቸው። ሌሎችም አሉን፣ አብራችሁን ቆዩ። ኬንያ ትላንት በ21ኛው የአፍሪካ ሻምፒዮና ውድድር ማብቂያ ዕለት ተጨማሪ 6 ሜዳሊያዎችን አግኝታለች። በስቴፈን ኬሺ መታሰቢያ ስታዲየም አሳባ ናይጄሪያ በተካሄደው በዘንድሮ የአፍሪካ ሻምፒዮና ኬንያ በትራክና መስኩ ውድድሮች የወርቅ ሜዳሊያዋን ቁጥር 11 አድርሳለች። በሴቶች የመሰናክል ውድድር በአስደናቂዋ የዓለምን ክብረ ወሰን በያዘችው ቢያትሪስ ቼፕኮች የተጀመረው ድል በሌሎችም የውድድር አይነቶች ቀጥሎ ታይቷል። በወንዶቹ 5000 የ16 ዓመት ዕድሜ ያለው ወጣት ኤድዋርድ ዛካዮ ቀድሞ ገብቷል። የማነ ኃይለ ሥላሴ ከኤርትራ ሁለተኛ፣ ጌታነህ ሞላ ከኢትዮጵያ ሦስተኛ ሆነዋል። የዛካዮ ሰዓት 13:48.58 ሴኮንድ ተመዝግቧል። በሴቶቹ 800 ካስተር ሲሜኒያ ሻምፒዮናነቷን በተሳካ ሁኔታ ተከላክላለች። ተጀምሮ እስኪያልቅ ቀድማ በመሮጥ ነው ያጠናቀቀችው። 1:56.06 ወስዶባታል። ማርያሙ ቶላ በአፍሪካው ሻምፒዮና ላይ እንደ አውሮፓውያን ዘመን አቆጣጠር በ1993 ዓመተ ምህረት ካስመዘገበችው ፈጣን ጊዜ ላይ 0.20 ሴኮንድ አንስታለታለች። በሴቶቹ 10,000 ኬንያውያኑ ስቴሲ እንዲዋና አሊስ አፕሮት አንደኛና ሁለተኛ በመሆን ተከታትለው ገብተዋል። ጌጤ አለማየሁ ከኢትዮጵያ ሦስተኛ ሆናለች። ሌሎች ውድድሮችም ተካሂደዋል። ይህም በዚሁ ላብቃ። በእግር ኳስ በፈረንሳይ አስተናጋጅነት ቅዳሜ ዕለት በተጀመረው ከ20 ዓመት በታች ሴቶች የዓለም ዋንጫ ውድድር ሜክሲኮ ለመጀመሪያ ጊዜ ብራዚልን ማሸነፏን ጨምሮ ታሪካዊ ውጤቶች ተመዝግበዋል። ትላንት በቢ ምድቡ ተቀናቃኝ ብራዚል ቡድን ላይ ሁለቱን ወሳኝ ጎሎች ለሜክሲኮ ያስቆጠረችው ዣኩሊን ኦቫል ናት። የመጀመሪያዋን ኬቲ ማርቲኔዝ አግብታለች። የኮሪያ ዲሞክራሲያዊ ሪፑብሊክ ቲም በእንግሊዝ 3-1 ተሸንፏል። አስተናጋጅ ፈረንሳይ ጋናን 4-1 ቀጥታለች። ኒውዚላንድ በሆላንድ 2-1 ተሸንፋለች። የምድብ ማጣሪያው በዚህ ሁኔታ ተጀምሯል። ወደ አገር ውስጥ የእግር ኳስ ዜና ስንሸጋገር ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ከአዲስ አበባ ተከታዩን ልኳል።
አመሰግናለሁ ሰለሞን። የኢትዮጵያ እግር ኳስ ፌዴሬሽን ኢንስትራክተር አብርሃም መብራቱን የኢትዮጵያ ብሔራዊ እግር ኳስ ቡድን የዋልያዎቹ አሰልጣኝ እንዲሆኑ የመረጣቸው መሆኑን መዘግባችን ይታወሳል። ፌዴሬሽኑ እና ኢንስትራክተር አብርሃም መብራቱ ሰሞኑን የሁለት አመት የሥራ ውል ስምምነት ተፈራርመዋል። በየወሩ የ125000 ብር ደሞዝ የተቆረጠላቸው ኢንስትራክተር አብርሃም በበኩላቸው አብራዋቸው እንዲሰሩ 3 ምክትል አሰልጣኞቻቸውን ስም ዝርዝር አቅርበው በፌዴሬሽኑ አስደግቀዋል። በዋና አሰልጣኙ ተመረጡት ምክትል አሰልጣኞች ፋሲል ተካልኝ፣ ሙሉጌታ ምህረትና ኡብሽት ደሳለኝ ይባላሉ። ከዛሬ ጀምሮ ስራቸውን ለመጀመር ለ34 ተጫዋቾች ጥሪ አድርገዋል። በቅርቡ ከሴራሊዮን ጋር ለሚደረገው የአፍሪካ ዋንጫ ማጣሪያም ጨዋታ ውጤት ያለው ቡድን ለመስራት ምን ያህል ተዘጋጅተዋል? ዋና አሰልጣኝ ኢንስትራክተር አብርሃም የሚከተለውን ብለዋል።
በርግጥ አጭር ጊዜ ነው ያለን ለከተው ጨዋታ። በዚህ ጊዜ ምናልባት ትንሽ እንቸገር ይሆናል። ነገር ግን ለውጤት ያበቁን የሚችሉ ነገሮችን ወይም አማራጮችን በሙሉ እንጠቀማለን። በዚህ ሂደት ግን መላው የስፖርት አፍቃሪ ህዝብ ጠንካራ ብሔራዊ ቡድን ለመስራት ጊዜ ይጠይቃልና ከጎናችን ሆኖ በትዕግስት ሁሉንም ነገር አብሮን እንዲከታተል በታላቅ አክብሮት በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ነገር ግን አቅማችን የፈቀደው ሁሉ ከሙያ ጓደኞቼ ጋር በሀገር ውስጥ ካሉ ሙያተኞች ጋር ተቀራርቤ በመስራት ከብሔራዊ ፌዴሬሽኑ ጋር በመግባባት የተሻለ ውጤት ለማምጣት የሁሉም ባለድርሻ አካላት እገዛና ትብብር ያስፈልገዋል።
ኢንስትራክተር አብርሃም መብራቱ ላለፉት 9 ዓመታት በየመን የተለያዩ ክለቦችን አሰልጥነዋል። ለዋልያዎቹ ከመመረጣቸው በፊት የየመን ብሔራዊ ቡድንን በማሰልጠን ላይ ነበሩ። ሌላው የእግር ኳስ ዜና ወደ አውሮፓ ያሸጋግረናል። በእንግሊዝ ፕሪሚየር ሊግ የአመቱ የመጨረሻው ውድድር መርሃ ግብር የኮሚኒቲ ሻይልድ ዋንጫ ፍጻሜ ነው። ያምናው የፕሪሚየር ሊጉ ሻምፒዮን ማንቸስተር ሲቲ እና የጥሎ ማለፉ ሻምፒዮን ቼልሲ በዌምብሌይ ስቴዲየም ትላንት ተጫውተው ሻምፒዮኑ ማንቸስተር ሲቲ አልተቻለም። በጨዋታ ብልጫ 2-0 በመርታት የኮሚኒቲውን ዋንጫ ወስዷል። ለማንቸስተር ሲቲ አሸናፊነት ሰርጊዮ አጎሮ በ13ኛው እና በ58ኛው ደቂቃ ሁለቱንም ግብ አስቆጥሯል። ዘንድሮ ማንቸስተር ሲቲን የተቀላቀለው ሪያል ማህሬዝ ድንቅ ብቃቱን ከማሳየቱም በላይ አጎሮ ላስቆጠራት ሁለተኛ ግብ ማህሬዝ አመቻችቶ አቀብሎት ነው።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ለሳምንታዊ ስፖርት ዝግጅቱ አዘጋጁን ሰለሞን ክፍሌንና ተባባሪውን ገዛኸኝ ጽዮን መስቀልን የማመሰግናለሁ። አድማጮች፣ አሁን ወደ መጨረሻው የምሽቱ ቅንብር ነው የምናልፈው። አፍሪካ በጋዜጦች።
በኮንጎ ዲሞክራሲያዊ ሪፑብሊክ ካሳይ ክፍለ ሀገር በሚካሄደው ግጭት ምክንያት 5000 ያህል ሰዎች አልቀዋል። ግማሽ ሚሊዮን የሚሆኑ ደግሞ ከአካባቢያቸው ተፈናቅለዋል። 30000 ወደ ጎረቤት ሀገር አንጎላ ተሰደዋል። የሰብአዊ መብት ተሟጋቾች በስብና ላይ ወንጀል ተፈጽሟል ይላሉ። ሌሎች ደግሞ የኮንጎ ዲሞክራሲያዊ ሪፑብሊክ ወደ ፍጅት ልታመራ ትችላለች የሚል ስጋት አላቸው። የእንግሊዝኛው ክፍል ባልደረባችን ዊሊያም ኢግል ዘገባ አጠናቅሯል። አዳነች ፍሳዬ ለአፍሪካ ነክ ርዕሶች ይዘዋለች።
በግጭቱ የሚሳተፉት የመንግስት ወታደራዊ ኃይልና 2 ተቀናቃኝ ሚሊሻዎች ናቸው። ካሙና እንሳፖ የተባሉት በአብዛኛው ሉባ የተባለው ዘር አባላት ናቸው። ባናሙራ ደግሞ ቾኩዌ፣ ፔንዴና ቴቴላ አማጽያን ናቸው። ውጥረት መስፈን የጀመረው የኮንጎ መንግስት ከሁለት ዓመታት በፊት በበርካታ የካሳይ ማዕከላዊ ክፍለ ሀገር የነበረውን የባጂላ ካሳንጋ ባህላዊ አስተዳደርን ካስወገደ በኋላ ነው። የኮንጎ መንግስት የተቃወመው ተወዳጅነት ያላቸው የሉባ ተወላጅ ዣን ፒየር ፓንዲ ባህላዊ መሪ ሆነው መሸማቸውን ነው። ከሀገሪቱ ተቃዋሚዎች ጋር ግንኙነት አላቸው የሚል ጥርጣሬ ስለነበረው ነው የእሳቸውን መመረጥ ያልፈለገው። ወደ ኋላ ፓንዲ በመንግስት የጸጥታ ኃይሎች ከተገደሉ በኋላ ሚሊሻቸው ካሙና እንሳፖ አመጸ። በዚህ መልክ በመንግስትና በደጋፊዎቻቸው መካከል የሚካሄደው አመጽ ተስፋፋ። አመጹ ካሳይ ባሉት ሌሎች ክፍላተ ሀገር በመስፋፋቱ የመንግስት ደጋፊዎች ባናሙራ እና ሌሎች ሚሊሻዎች መሰረቱ። አንድ የተባበሩት መንግስታት ድርጅት ባለስልጣን በኮንጎ ዲሞክራሲያዊ ሪፑብሊክ ያለው ሁኔታ ከ20 ዓመታት በፊት በባልካን ሀገሮችና በሩዋንዳ ወደ ተፈጸመው አይነት ፍጅት እያመራ ነው ሲሉ አስጠንቅቀዋል። በኮንጎ ዲሞክራሲያዊ ሪፑብሊክ ያለውን ግጭት እንዲመረምር በተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል የተመደበውን የጠበብት ቡድን የሚመሩት ዋሊ እንዳያገን ባለስልጣኑ ከሚሉት ጋር አይስማሙም። በስብና ላይ ወንጀል ተፈጽሞ ሊሆን ይችላል። ይሁንና በሩዋንዳና በባልካን ሀገሮች በተፈጸመው ፍጅት ደረጃ ላይ አይደርስም ይላሉ።
I don't believe that the case can be compared.
ሁለቱን ሁኔታዎች ማወዳደር ይቻላል የሚል እምነት የለኝም። የዘር ማጽዳት ተግባር ይፈጸማል፣ የወሲብ ባርነትም አለ፣ ጥላቻ አዘል ንግግርም ይደረጋል። ነገር ግን በፍጅት ደረጃ ሊታይ የሚችል አይደለም። ለወደፊት የሚሆነውን አናውቅም። በአሁኑ ወቅት ግን ያካሄድነው ምርመራ እንዲህ አይነት ድምዳሜ ላይ አያደርሰንም።
ፕሪቶሪያ ባለው የጸጥታ ጥናት ተቋም የሽግግር አደጋና የዓለም አቀፍ ወንጀል ክፍል አንጋፋ ተመራማሪ አለን ጋሪ የፍጅት ትርጉም መላ የዘር ክፍልን፣ ብሔርን ወይም ሃይማኖታዊ ቡድንን የማጥፋት ዓላማ ያለው ነው። በኮንጎ ዲሞክራሲያዊ ሪፑብሊክ ታዲያ ይህ ዓላማ መኖሩን የሚያሳይ በቂ ማስረጃ አለ ይላሉ።
ባና ሙራና የመንግስት ኃይሎች መንደሮችን ለመዝጋት ሲሉ በአቅራቢያቸው መሰናክል ሰርተው ሉባዎች በዘራቸው ምክንያት ብቻ ሲገደሉ ነበር። ለፍጅት ዓላማ ተብሎ አንድን ህዝብ ኢላማ ማድረጉ ራሱ ያሳስባል። ነገር ግን ዓላማው የሉባን ህዝብ ከምድረ ገጽ ለማጥፋት ሳይሆን አብዛኛዎቹ ሉባ የሆኑትን የካሙና ንሱፓው ሚሊሻን ለመግታት ነው። እዚህ ላይ መገንዘብ የሚያስፈልገው ይህንን ነው። ዓለም አቀፍ ጠበብት በስብና ላይ የተፈጸመ ወንጀል ለማለት የሚያስችል መሰረት አለው የሚሉት ለዚህ ነው።
በክሪንዳይ እንደሚሉት ጥፋተኞች የሚገባቸውን ቅጣት ሲያገኙ ግጭቶች እንዲቆሙ ይረዳል። በኮንጎ ዲሞክራሲያዊ ሪፑብሊክ ያሉት ሲቪል ፍርድ ቤቶች አይሰሩም። አብዛኛውን የፍርድ ሂደት የሚያከናውኑት ወታደራዊ ችሎቶች ናቸው ካሉ በኋላ እንዳይ ለሀገሪቱ ፍርድ ቤቶች ተጨማሪ እርዳታ ማድረግ ያስፈልጋል ይላሉ።
መላ ሰነዶቻችን በከፍተኛው ኮሚሽነር እጅ ናቸው። ስለሆነም ለፍርድ ማቅረብ ይቻላል። ይሁንና በብዙ ሺህ የሚቆጠሩትን ወንጀለኞች ለፍርድ ለማቅረብ የሚያስችሉ በቂ ፍርድ ቤቶችና ጥሪት የለም። ስለሆነም ለይቶ ለማቅረብ የሚቻልበት ፖሊሲ ማውጣት ያስፈልጋል። ይህም ቢያንስ የማን አለብኝ ተግባርን ለማቆም የሚያስችል በቂ የኃላፊነት ስሜት በሚኖራቸው ወታደራዊ ኃይሎችና ሚሊሻዎች ደረጃ መከናወን አለበት።
እንጋሪና ሌሎች ሰዎች መንግስት አካባቢውን በሚመለከት ፈጣን ምላሽ የማይሰጥበት ምክንያት ፖለቲካ ሊሆን ይችላልን የሚል ጥያቄ ያቀርባሉ። ተቃዋሚዎች በካሳይ አካባቢ ጠንካራ ድጋፍ አላቸው። በመጪው ታህሳስ ወር ምርጫ ይካሄዳል ተብሎ ይጠበቃል። መንግስት በሌሎች ክፍሎች ድጋፍ እስካለው ድረስ ሌላው የሀገሪቱ ክፍል ቢቆስል ግድ የለኝም የሚል ነው የሚመስለው። ይህ እስከሆነ ድረስ ደግሞ ምርጫውን እናካሄዳለን ባዮች ነው የሚመስሉት ይላሉ እንጋሪ። እንዳይ በበኩላቸው የግጭቱን መንስኤ የሚመረምር የእርቅ ሂደት እንዲኖር ጥሪ አቅርበዋል። ሚሊሻዎች መሳሪያ እንዲያወርዱና ለዕድሜ ያልደረሱ ወታደሮች ከህብረተሰቡ ጋር እንዲዋሃዱ ጥረት ማድረግ እንደሚያስፈልግ አስገንዝበዋል። የሙስና ጥቃት ለተፈጸመባቸው፣ በአገር ውስጥ ከመኖሪያቸው ለተፈናቀሉት፣ ወደ ጎረቤት አገሮች ለተሰደዱት ካሳ መክፈልና ድጋፍ ማድረግ እንደሚያስፈልግም አስገንዝበዋል። የሀገሪቱ ወታደራዊ ኃይልን ባካተቱ የታጠቁ ኃይሎች ሁሉ በፈጸሙት በደል ላይ ምርመራ እንዲደረግም እንዳይ ሐሳብ አቅርበዋል። እንጋሪ በበኩላቸው የሀገሪቱ መንግስት ካሳይ ካሉት ተቃዋሚዎች ጋር ለመነጋገር መቻል አለበት ይላሉ። መንግስት ባህላዊ መሪዎችን አስመልክቶ በክልላዊ ጉዳይ ውስጥ ላሳየው አግባብ የጎደለው አያያዝ ኃላፊነት መውሰድ አለበት። ልዩነቶችን በኃይል ሳይሆን በሰላማዊ መንገድ ለመፍታት የሚያስችል ዘዴ መቀየስ ይኖርበታል ሲሉ እንጋሪ መክረዋል። አድማጮች፣ በኮንጎ ዲሞክራሲያዊ ሪፑብሊክ ስላለው የግጭት ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን።
አድማጮች፣ አሁን የማጠቃለያ ዜናውን እናሰማለን። ካለፈው ቅዳሜ አንስተው ውጥረት ላይ በሰነበተችው የሶማሌ ክልል ዋና ከተማ ጅጅጋ ማምሻውን የመከላከያ ሰራዊት በመግባቱ ከተማው በመረጋጋት ላይ መሆኑን ነዋሪዎች ገለጡ። በሌላ በኩል የክልሉ ፕሬዝዳንት አብዲ ሙሐመድ ኡማር በይበልጥ በሚታወቁበት ስማቸው አብዲ ኢሌ በአዲስ አመራር መተካታቸውን ሶማሌ ክልል ባለስልጣናት ይፋ አድርገዋል። በጅጅጋ የተከሰተውን ግጭት ተከትሎም በድሬዳዋ ከተማ ገንደገራዳ በተባለው አካባቢ በትላንትና በዛሬው ዕለት በተከሰቱ ግጭቶች ቁጥራቸው 14 የሚደርሱ ዜጎች ሕይወት ማለፉን ነዋሪዎች ተናግረዋል። በሌላ ተያያዥ ዜና በጅጅጋ ከተማ የተከሰተው ሁከትና ብጥብጥ ከተማዋ የሚኖሩ ዜጎችን ሰብአዊ መብት አደጋ ላይ የጣለ በመሆኑ በፍጥነት ሊቆም ይገባዋል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኢትዮጵያ ሰብአዊ መብት ኮሚሽን ከጅጅጋው ብጥብጥና ሁከት ጋር በተያያዘ ደርሷል ያለውን የሰብአዊ መብት ጥሰት አስመልክቶ በዛሬው ዕለት ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አመልክቷል። በከተማዋ በዜጎችን ደህንነትና በንብረት ላይ የደረሰው ውድመት ፈጽሞ ተቀባይነት የለውም ሲል ኮሚሽኑ ገልጧል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚህ አበቃ። አድማጮች፣ በ22 እና በ25 ሜትር ባንዶች ለምሽቱ ያዘጋጀነው ዝግጅት እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና
ሰለሞን ክፍሌነን ከአቀናባሪው ንጉሡ ታምሬ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን በትግርኛ ቋንቋው ስርጭት የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።